የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል ይያልን ያክብሮት ሰላምታችንን እናስቀድማለን። የዛሬ ታሳስ 22/2006 ወይንም እንደ አውሮፓ አቆጣጠር የዲሴምበር 29/2013 የኢትዮጵያ አንድነት ሬዲዮን ስርጭት እንደተለመደው የተለያዩ ፕሮግራሞችን አካቷል። በቅድሚያ ወያኔ ህወሓት ሉዓላዊነት የማስጠበቅ ብቃት የለውም በሚል የተቀነባበረ ጽሑፍ ይነበባል። በመቀጠልም ከምሽቱ 12 ሰዓት የሳምንቱ ዋና ዋና ዜናዎች ይደመጣል። በመቀጠልም የሬዲዮኑ ሳምንታዊ መልእክት ይቀርባል። በመጨረሻም አሳጎርጓሪ ዘንዶ ያወጣል በሚል ርዕስ ሞረሽ በቅጽ 2 በቁጥር 7 የሰጠውን መግለጫ እናነባለን። በድጋሚ እንኳን በሰላም ቆያችሁን ይያልን የዛሬውን ፕሮግራም የምንመራው ቴዎድሮስ በቀለ ይትባረክ ወንድም አገኝና ተኮላ ወርቁ መሆናችን እየገለጽን ፕሮግራማችን በሚከተለው ሙዚቃ እንጀምራለን።
ስብት ጠቅላይ ሚኒስቴር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባል?
ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ
እምዬ ሚኒሊክ ይዘን ቀድሞ ነክቶ ለቴጌ ታይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ተዋን አዘጋጅታ ሀገሩን መራችሁ በወኔ ተሞልታ የታይቱ ደምን ጀግንነት ወርሰናል ካለም ነው ሳንደርስ ማን ይመልሰናል ስሟ እንኳን ስንቄ ነው ልቤ ያረረቻ ዝናዋን የሰማ መቻ ፈገፍጋል መቻ ፈገፍጋል
የኢትዮጵያ ሕዝብ የጋራ ትግል ሸንጎ ህወሓት በኢትዮጵያ ብሔራዊ ግዛት አንድነት ሉዓላዊነት የማስጠበቅ ጥያቄ ላይ ሊታመን አይችልም። ያለፉት 4-10 ዓመታት የህወሓት ታሪክ ያስገነዘበ ነገር ቢኖር ገና ከጅምሩ በጠባብ ብሔረተኝነት አጀንዳ የራሱን ጥቅም ስልጣን ለማስከበር የማቆየት ዓላማ እንዳለው ብቻ ነው። ይህንንም ተልዕኮ እውን ለማድረግ የተከተላቸው ፖሊሲዎች አካሄዶች በተለያየ ግዛት የኢትዮጵያን ግዛት የአንድነት ሉዓላዊነት የሚጻረሩ ሆነው እንደቆዩ እንረዳለን። መለስ ዜናዊና የአገዛዝ አባላት ከልብ የፖለቲካ አመለካከት እንዲሁም ገደብ የለሽ ስልጣን ራስ ወዳድነት የተነሳ እኩይ ዓላማቸውን በሰራ ላይ ለማዋል ከኢትዮጵያ ታሪክ ተቀናቃኞች ጋር ባደረጉት ድርድሮች የራሳቸውን ማንነት በመካድ እስከ አገር መሸጥ የሚደርስ ሸፍጥ ማካሄዳቸው በአደባባይ ሚስጥር ነው። በተለይ በዚህ ወቅት በአንደኝነት ሊጠቀስ የሚገባው ህወሓት ገና ቀደም ብሎ ከጥጥቅ ትግሉ አጋሩ ከሻቢያና ከፍተኛ ድጋፍ አስተዋጽኦ ሲደረግለት ከነበረው ከሱዳን መንግስት ጋር በሚስጥር ያደረጉት ስምምነት ነው። የመለስ የውሃት አመራር አባላት በኢትዮጵያ ግዛታዊ አንድነት መጠበቅ ላይ ግድ ያለመኖር በሀገሪቱ ብሔራዊ ሉዓላዊነት ላይም ባላቸው ስር የሰደደ ጥላቻ የተነሳ ገና ከጀምሩ ከማንም የበለጠ በዋነኝነት የኤርትራን የቀኝ ግዛት ጥያቄ ተቆርቋሪና አራማጅ ብቻ ሳይሆን የሱዳን ድንበር መሬት ይገባኛል ጥያቄን ደጋፊና አቀንቃኝ ሆነው መቆየታቸው ነው። በዚህ ምክንያት ነው ገና ወደ ስልጣን ሳይመጡ ከኢትዮጵያ ህዝብ በስተጀርባ የሀገሪቱን ብሔራዊ የግዛት አንድነት ሉዓላዊነት አሳልፈው በመስጠት ከነዚህ ኃይሎች ጋር በሚስጥር ስምምነት የደረሱት። ይህንን በተግባር ለማስፈጸም መለስ ህወሓት ወደ ስልጣን ከወጡ በኋላ ብዙም ጊዜ ሳያጠፉ ምናልባትም ከዚህ ቀደም የት ቦታ ታይቶ የማይታወቅ ለማመን የሚያዳግት መልኩ ነበር የኤርትራን ቀኝ ተገዥነት የፈጠራ ታሪክ በጭፍን በመቀበል እንድትገነጠል የኢትዮጵያን ርዕሰ ብሔር ተብዬ ዋና አስፈጻሚ ሆነው የቀረቡት። ብዙ ሳይቆይ ደግሞ ጸረ ኢትዮጵያ ጥፋታቸውን በመቀጠል ከኢትዮጵያ ህዝብ በስተጀርባ በሚስጥር ከሱዳን መንግስት ጋር በውል በመፈራረም ርዝመቱ 1600 ኪሎ ሜትር ስፋቱ ከ30 እስከ 50 ኪሎ ሜትር የሚደርስ በምዕራብ የኢትዮጵያ ድንበር የሚገኝ ለም መሬት ሱዳን በትግል ወቅት ለሰጣቸው ድጋፍ እንደ ገጸ በረከት ለማድረግ ተስማሙ። እዚህ ላይ ይህንን ብሔራዊ ወንጀል ልዩ የሚያደርገው ይህ ምስጢራዊ ውል ከኢትዮጵያ ሕዝብ እውቅና ውጭ መፈጸሙና ለመጀመሪያ ጊዜም ኢትዮጵያውያን ስለ ስምምነቱ ያወቁት ከሱዳን ጋዜጦች ጋር ዜና ማሰራጫዎች መሆኑ ጭምር ነው። ምንም እንኳን ህወሓት ለብዙ ጊዜ ይህንን ስምምነት ማድረጉ ሲያስተባብል ቢቆይም ስምምነቱን ተከትሎ የሱዳን ሰራዊት ይገባኛል የሚለውን የተወሰኑ የኢትዮጵያ መንደሮችን በመውረር ቤቶችን በማቃጠል ነዋሪዎችንም በማጥቃትና አንዳንዶቹንም አግቶ ወደ ሱዳን በመውሰድ ያደረገው ጥቃት ጉዳዩን የበለጠ ይፋ እንዲወጣ አድርጎታል። በዚህ ወቅት በፓርላማ ውስጥ በጉዳዩ ላይ ለቀረበው ጥያቄ ምንም እንኳን የውጭ ጉዳይ ሚኒስትሩ ስዩም መስፍን ጉዳዩን ቢክዱም በኋላ ግን መለስ ዜናዊ ራሱ ከአንድ ከሱዳን መሪ ከተናገረው በሚመስል መልኩ ኢትዮጵያውያኖችን በሚኮንን ጥፋተኛ የሚያስመስል አነጋገር ሱዳኖች ትክክለኛና እንዲያውም እስካሁን ስለቻሉት ትዕግስተኞችም ናቸው በሚል መልክ ለማመን በሚያስቸግር አሳፋሪ ንግግር ማድረጉ የሚታወስ ነው። መለስ ዜናዊ ስለ ድንበሩ ሲናገር ከዚህ በፊት የነበሩ የኢትዮጵያ መንግስታት ያልተጠበቀውን ኢትዮጵያን የሚጎዳ ለአላይነቷን አሳልፎ የሚሰጥ ተቀባይነት የሌለው የቅኝ ግዛት ስምምነት ካርታ እንደሚበቀል ግን አድርጎ ነበር። ምንም እንኳን ይህ ሁሉ ከኢትዮጵያ ሕዝብ የተደበቀ ቢሆንም አገዛዙ በድንበሩ አካባቢ የሚኖረው ሕዝብ ላይ የተለያየ መልክ ጫና በማድረግ ስምምነቱን እንዲቀበሉ ለሱዳን ወደ ተሰጠው ክልል በመሄድ ከብቶቻቸውን ውሃ እንዳያጠጡ እነርሱን በርሻ እንዲሰማሩ ተጽዕኖ ሲደረግ ሲሞከር በአካባቢው ነዋሪም ከፍተኛ ተቃውሞ ሲገጥመው ቆይቷል። ሱዳኖች ለመቶ ዓመት የሚደረገውን ሰሚ እንኳን አተን ያልቆየነውን ያህል አሁን ግን በዚህ ቅን መንግሥት መሪታችንን ያገኘን እያሉ እየጻፉ እየተናገሩ ድንበሩን ለማካለል በዝግጅት ላይ ይገኛሉ። እስከ ዛሬ ድረስ የኢትዮጵያ ጥቅም ለማስጠበቅ መቆሙን በምንም መልክ ያላሳየው ጠቅላይ ሚኒስትር ተብዬው ኃይለ ማርያም ደሳለኝ ባለፈው ሳምንት ይህንኑ ሀገራችንን የሚጎዳ የድንበር ማካለል ሥራ ለማስጀመር የሚያስችለውን ስምምነት ወደ ሱዳን በመሄድ ተፈራርሞ መመለሱን በዜና ማሰራጫዎች ተዘግቧል። ከኢሳያስ አፈወርቂ ሻቢያም ጋር ቢሆን ተመሳሳይ ሴራ እያውጠነጠኑ እንደሆነም ተገልጧል። አንዳንዶቹ ከህወሓት ታሪካዊ አመጣጥ በመነሳት ይህንን ያህል ድርጊቱን የኢትዮጵያ ሉዓላዊነትን ለማስደፈር አጀንዳ ቀጣይና አንዱ አካል አድርገው በመቁጠር ብዙም የሚያስገርም ሆኖ ባያገኙም ይህንን የመሰለ ይቅር ሊባል የማይችል አጼ ዮሐንስ ሕይወታቸውን የሰውበት አጼ ቴዎድሮስ ደማቸውን ያፈሰሱበት የኢትዮጵያ አካል በጸረ ኢትዮጵያን ኃይሎች እንደ ቀልድ አሳልፎ ሲሸጥ ትውልድ ይቅር ሊል የማይገባው ብሔራዊ ወንጀልነት ከክህደት በመሆኑ በጥብቅ ሊወገዝ ይገባል። የኢትዮጵያ ሕዝብ የጋራ ትግል ሸንጎ ይህንን አገርና የግዛት አንድነትን የሚያህል ትልቅ ጉዳይ ከሕዝብ ዕውቅና ውጭ አሳልፎ ለመስጠት የሚደረገውን የመጨረሻ ሰዓት መሯሯጥ በጥብቅ ያወግዛል። ከዚህ በፊት በነበሩት የኢትዮጵያ መንግሥታት ተቀባይነት ባላገኘ ውል የኢትዮጵያ ብሔራዊ ጥቅም አሳልፎ የሚሰጥ ድንበር ማካለል ስምምነት በምንም መልኩ በሕዝባችን ሆነ በቀጣይ መንግሥት ተቀባይነት እንደማይኖረው ሸንጎ በጥብቅ ለማወገዝ ይወዳል። በተጨማሪም ህወሓት ከህዝብ ጀርባ የሚያደርገው ሽፍጥና ደባ የተመላበት ስምምነት የህዝብ አወንታን ያላገኘ የአገሪቱ ሉዓላዊነት የሚያስደፍር ወንጀል ክህደት በመሆኑ ሸንጎ እያወገዘ በድብቅ የሚደረገውን ስምምነት የድንበር ማካለል ሥራ ለአካባቢው ችግር ዘላቂ መፍትሄ የሚሰጥ ሳይሆን ማለቂያ የሌለው ውጥረት ግጭት እንዲቀጥል አስተዋጽኦ የሚያደርግ አርቆ ማስተዋል የጎደለው ተግባር እንደሆነ ሁሉም እንዲገነዘበው ያሳስባል። የድንበሩ ጉዳይ መፈታት አለበት፣ ግልጽነትም ተጠያቂነትም ባለበት። የኢትዮጵያ ሕዝብ በተለይም በጉዳዩ ከዚህ በፊት ጥናት ያካሄዱ ምሁራን ሙሉ ተሳትፎ ባለበት የኢትዮጵያ ሕዝብ ታሪካዊ ብሔራዊ ጥቅም የሚያስጠብቅ አንድነቷን ሉዓላዊነቷን የሚያስከብር መልክ መሆኑ እንዳለበት ሸንጎ በጥብቅ ያምናል። በዚህ ምክንያት ለሀገሪቱ ቀና የሆነ ማንኛውም ግለሰብ ሆነ ተደራጅቶ የሚገኝ ኢትዮጵያዊ ይህንን ቀጣይ የህወሓት ጸረ ኢትዮጵያ ክህደት በጽኑ እንዲያወግዝ አጥብቆ እንዲቃወም እንዲታገል ሸንጎ በጥሞና ያሳስባል። በተጨማሪም በአሁኑ ሰዓት በምዕራብ ድንበር ብቻ ሳይሆን በሰሜኑ በሰሜን ምስራቅ በኩልም ከኢሳያስ አፈወርቂና ሻቢያ ጋር ቀደም ሲል የተጀመረው ጸረ ኢትዮጵያ ሴራ በሻቢያ አሸናፊነት ለማጠናቀቅ የሚደረገው ሩጫ ሁሉም ኢትዮጵያዊ እንዲያቀው አምሮ እንዲታገል ጥሪያችንን ደግመን እናቀርባለን። የኢትዮጵያ ህጋዊ ታሪክ ብሔራዊ አንድነት እንዲሁም ጥቅም ማስጠበቅ የሁሉም ዜጋ ታሪካዊ ግዴታ ስለሆነ አባቶቻችን እናቶቻችን እንዳደረጉት ዛሬም ሁሉም ኢትዮጵያዊ ልዩነታችንን ወደ ጎን ትተን የታላቅ ሴራ እንዲከሽፍ በነጠላም ይሁን በቡድን የሚቻለው መንገድ ሁሉ የተጠናከረ ትግል እንዲደረግ ጥሪያችንን እናቀርባለን። የህወሓት ሌላ ዙር ብሔራዊ ሉዓላዊነት ክህደትን እናወግዛለን እንታገለዋለን። የአምባገነኖች ጸረ ኢትዮጵያ ኃይሎች እድሜ ዘላቂነት የለውም። የኢትዮጵያ አንድነት ሉዓላዊነት በቆራጥ ልጆቿ ትግል ይከበራል።
Yeah. አርማጮቻችን ከዚህ ቀጥለን የሳምንቱን አንዋና ዜናችን አስደምጣለን። በቅድሚያ ማረሰ ዜናዎቹ። ወያኔ ከግብጽና ሱዳን ጋር ስለአባይ ግድብ ስራ ያደረገውን ድርድርና ውጤት ገለጸ። ያለውንም ቅሬታ አሰማ። ወያኔ በሰሜን ኩዩ ግንቦት 7 አርበኝነት ውስጥ ባዶ መሆኑ ተጋለጠ። ደቡብ ሱዳን ካስከፊ መተላለቅ ለማዳን ሽምግልና እየተካሄደ ነው። የግብጽ ወታደራዊ ጁንታ ሙስሊም ብራዘርሁድን በሽብርተኝነት ሰየመው። ዜናዎች በዝርዝር። የያነገ አይገዛዝ በአባይ ግድብ ዙሪያ ከሱዳንና ግብጽ ጋር ስለአደረገው ድርድር ከሰሞኑ አቋሙን ይፋ አደረገ። ወያኔ ህዳሴ ግድብ ያለሚጠራውን አባይን ፍሳሽ ለኤሌክትሪክ ኃይል ማመንጫ የማዋል ስራን በሚመለከት ከግብጽና ሱዳን ጋር ልዩ ልዩ ስብሰባዎችን ሲያካሄድ መቆየቱ ይታወሳል። ከስብሰባው በኋላ ወያኔ የሚሰጠው ምላሽ በውጤቱ እንደረካና በተለይም ግብጽ ግንባታው እንደማትቃወም የሚያበስር ነበር። ከሰሞኑ ግን ወያኔ ግብጽ የቅኝ ግዛት የውሃ ኳታዋ እንዲከበርላት የምትሻ እንደሆነችና ለድርድሩ የገባችበትን ቃል ጥሳለች በሚል ከሷታል። ዋናው ልዩነት ያረፈው ግንባታው የሚያስከትለው የውሃ ፍሳሽ ቅነሳ የአየር መዛባትን ሃይድሮሎጂ አካባቢያዊና ማህበራዊ ጥናቶችን ያጠቃልላል። ወያኔ ጥናት ተደርጎበታል ይያለ የሚጋለብበትን የተሰናከለ የኮሚቴ ተግባር ግብጽ አልተስማማችበትም። ግብጽን የሚደግፉ ሌሎች ኤክስፐርቶች የግብጽን ስጋት ከፍ ወዳለ ደረጃ በመክፋት የአሜሪካ አጥኚ ቡድን ትክክለኛ ሙያዊ አስተያየት እንዲሰጥበት ግብጽ ትሻለች ብለዋል። ወያኔ መሰረታዊ ግንባታውን የጀመረው ሙያዊ ጥናቶች ተሟልተው ሳይገኙ ለመሆኑ ቀደም ሲል መገለጹ ይታወሳል። ወያኔ ግብጽን ፈቃደኝነት ሳይረጋግጥ የጀመረው ፕሮጀክት ከፍተኛ እክል እንደገጠመው የውጭ ታዛቢዎች ተችተውበታል። ወያኔ በስሩ የሚያዛቸው የስማ ኤክስፐርቶች ሰነድ እያሉ የሚያቀርባቸው ጥናቶች የዓለም አቀፍ ሙያዊ ጥናት መመዘኛ የሚመጥን ባለመሆኑ የግብጽ የተቃውሞ ድምጽ በዓለም አቀፉ ህብረተሰብ ተቀባይነት አግኝቷል። በሌላ በኩል ደግሞ ወያኔ ያለበትን ብስጭት ወጥ በማድረግ አዲስ ጉባኤ ለማድረግ ለሱዳንና ለግብጽ ግብዣን አድርጎላቸዋል። ጉባኤውን በአስቸኳይ በሚቀጥለው ሳምንት እንዲካሄድለት ልመናውን አቅርቧል። ወያኔ በሰሜኑ ክፍል ባሉት መንደሮችና ከተሞች የጸጥታ ጥበቃውን ከፍ አድርጓል። በሚጠረጥራቸውም ላይ ግድያ እየካሄደ ለመሆኑ ተገለጸ። በኢትዮጵያ ከሰሞኑ በወያኔ ልማስተዋይ ተምሳሌነት በሚል የተመሰገኑትና ተሸላሚ የነበሩና ባለትዳር የሁለት ልጆች አባት በሰሜን ጎንደር ነዋሪ የነበሩ የወያኔ ጸጥታ አስከባሪዎች መኖሪያ ቤታቸውን ድረስ በመሄድ በጥይት እሩምታ በመረሸናቸውና በሕፃን ልጃቸውም ላይ የአካል ጉዳት ያደረሰ አደጋ መፈጸማቸውን ከአገር የደረሰን ዜና ገልጿል። ከወያኔ ግድያ የተረፉት ቤተሰቦች ለቤቱታም ወደ አቅራቢያው የፖሊስ ጽፈት ቤት በመሄድ የደረሰባቸውን የመረራ ሐዘን በመግለጽ ወንጀለኞቹ ይፈለጉ የሚል አቤቱታ ቢያሰሙም የወያኔ የጸጥታ ኃላፊ የገደላቸው የጸረ ሽብርተኛ እርምጃ ወሳጅ ቡድን በመሆኑ ድርጊቱን እናውቀዋለን የሚል የማናህለኝነት መልስ ሰጥቷል። በወያኔ ሀያ ጥይት ተደብድቦ የተገደሉት ማስረሻ ጥላሁን የወያኔ ፕሮፓጋንዳ መግለጫ ምሳሌ በመሆን ሲጠቀሱ የነበሩና ሰላማዊ ኑሮ የሚኖሩ የቤተሰብ አባት ነበሩ። አንዳንድ የውስጥ አዋቂዎች እንደሚሉት ወያኔ በሰሜን ጎንደር ያለው ከጊዜ ወደ ጊዜ የቅስቀሳ ጽሑፎች መበተንና የአርበኞች ግንባር የማጥቃት ዘመቻ የተባባሰ መሄድ ያስከተለው መረበሽ ሳልቀድም ልቀደም የሚል አዲስ የደርግ ዘመንን የንጻ እርምጃ ግድያ ማካሄድ አማራጭ መሆኑን ለጸጥታው ክፍል ትእዛዝ ማስተላለፉንም አልደበቁም። የግንቦት ሰባት ዲሞክራቲክ ንቅናቄ የግንቦት ሰባት አርበኝነት ባዶ መሆኑና ከፎቶግራፍ ያላለፈ መሆኑን ሰሞኑ በመረጃ አጋለጠ። የዶክተር ብርሃኑና የአንዳርጋቸው ግንቦት ሰባት በሐሰት ላይ የተመሰረተ የዲያስፖራው ምልምል አርበኝነት እየተበተነ እንደሆነ በአውዲዮ የተቀረጸ የምስክርነት ቃል አረጋገጠ። ሻቢያ በሚሰጠው ድጋፍ ተመርክዘው ከልዩ ልዩ የስደት ዓለም እየተጠሩ ወደ ሜዳ ገቡ የተባሉ በሰጡት ቃለ ምልልስ ላይ ለትግሉ መስተሪያ ማንገብ ሳይሆን በእንጨት ፈለጣና በቁፋሩ ጊዜያቸው እንደሚያጠፉ ምስክርነታቸውን ሰጥተዋል። እፍኝ የማይሞሉ የግንቦት ሰባት ምልምሎች በንትርክና በርስ በርስ ፍጥጫ ያጠፉትን ጊዜ ሲገልጹ በምሬትና ሐዘን በተመላበት ነው። ውሸት የማይታክተው ግንቦት ሰባት ዘመናዊ የተደራጀ ጦር አለኝ የሚለውን ወሬ ለዲያስፖራው ቀለብ ካደረገ ጊዜ ጀምሮ አንዳንድ የዋሆች በሱዳን በኩል ሻቢያ ወዳዘጋጀላቸው ስፍራ ድረስ በመሄድ እንሞክረው የሚሉት የትግሉ ወኔያቸውን እንዳጨለመባቸው አልደበቁም። በአይናቸው ያዩትን የተገነዘቡትን ሐቅ ግን ከሐሰት ፕሮፓጋንዳው ጋር በኖ ጠፍቷል ብለዋል። በቅርቡ ለቅምሻ ያወጣው የአውዲዮ ቃለ መጠይቅ ሰፊና በተለይም የግንቦት ሰባትን ወሬ አላንዳሽ ጥያቄ እንመን ብለው አቋም ለያዙ ራሳቸው መጠየቅ እውነተኛ የኢትዮጵያ ልጆች ቁርጠኛ ወቅት አደራ ተሸካሚ የሚሆኑትን አርበኞች ለማፈላለግና በውስጣቸውም የእውነት ታድሶና ፎስ ያገኙበታል የሚልም ግምት አለ። የቅምሻውን ኢንተርቪውና ፎቶግራፎች እንደሚያጋልጡት ከሆነ በትግሉ ላይ ከፍተኛ በደል እየተፈጸመ እንደሆነም ጉልህ መረጃ ሆኖ ቀርቧል። ሙሉ መረጃዎችና ኢንተርቪዎችን በግንቦት 7 ዲና በኢትዮ ፓትሮስ ድረገጽ ላይ ማንበብ እንደምትችሉ እንገልጻለን። የኬንያና የሶማሌ ፕሬዝዳንት ኮያን ጠቅላይ ሚኒስትር ጋር በመሆን የደቡብ ሱዳንን ችግር ለመፍታት ሽምግልና ጀምረዋል። መሪዎቹ በርስ በርስ ጦርነት የምትተራመሰውን ደቡብ ሱዳንን ለመሸንገል ደቡብ ሱዳን ካቀኑ በኋላ ከትናንት ጀምሮ ደግሞ ናይሮቢ ገብተዋል። በጦርነቱ እየተዋወሰ በመሄድ የዘይት ሀብት ክምችት የታወቀውን የደቡብ ክፍል ካገዛዙ ሰራዊት ለመንጠቅ የቀድሞ ምክትል ፕሬዝዳንት ታማኝ ተፋላሚዎች ያላቸውን ኃይል አሰባስበው ከፍተኛ ውጊያ ከጀመሩ 3 ቀናቶችን አስቆጥረዋል። ከታመኑ ምንጮች እንደተገለጸው ከሆነ የዘይት አምራች ክፍለ ሀገሯና ከተማ በአማጽያኑ እጅ መውደቋም ይፋ አድርገዋል። ጦርነቱ በዚህ ሁኔታ ላይ ሲገኝ ሸምጋዎቹ ከሁለቱም ተጻራሪ ወገኖች አውንታዊ መልስ አግኝተናል ቢሉም ተኩስ ግን አላቆሙም። ፕሬዝዳንት ሳልቫ ኪር እየተዋጋሁ እደራደራለሁ ከሚሉ አቋማቸው አፈገፈጉ ሲሆን አመጽ የቀሰቀሱ ወንጀለኞች ናቸው የሚለውንም ክሳቸውን ስበውታል። የፕሬዝዳንት ኪር ጎሳ ዲንካስ ከኑየር ጎሳ ጋር አገሪቷ ለመከፋፈል የሚያደርጓቸው የፖለቲካ ቅስቀሳዎች እንዲቆሙ ጥሪዎችና መማጸኖች እየቀረቡ ነው። ከአሸማጋዎቹ የተቃዋሚ ወገን ለማናገር በኬንያ ከተማ ናይሮቢ ቀጠሮ ይዘዋል። የተኩስ ማቆም ስምምነት ገና ያልተከናወነ ሲሆን ከአማጽያኑ በኩል በመፈንቅለ መንግሥት ሙከራ ሽፋን የታሰሩ ባለሥልጣኖች ካልተፈቱ በክብ ጠረጴዛ አንቀመጥም ብለዋል። የተኩስ ማቆም ስምምነት ከተፈጸመና የፖድካስተኞች ከተፈቱ ድርድር ሊካሄድ ይችላል የሚለው ግምት ጎልቷል። በለውኩል ደግሞ የውያኔ ውጭ ጉዳይ ሚኒስትር ችግሩን አስመልክቶ ለርቅ ብሩር ተስፋ አለ የሚል መግለጫ ቢሰጥም ተቃዋሚ ወገን የሚዘርፍ ቃለ መጠይቅ በመስጠቱ ቅሬታን ፈጥሯል። የውያኔ ውጭ ጉዳይ ሚኒስትር በመግለጫው ላይ ማንም አመጽ ቀስቅሶ በዲሞክራሲ የተመረጠ አገዛ ማውሰግድ አይቻልም የሚለውን ትችት መስጠቱ የፕሬዝዳንት ኪርን ክስ ማስተጋባት ስለሆነ ትክክል አይደለም በሚል ተችተውበታል። የተባበሩት መንግስታት 6500 ተጨማሪ የጸጥታ አስከባሪ ያላከ ሲሆን የህዝብ መፈናቀል ግን አላባራም። ከዙ ከደቡብ ሱዳን ችግር ሳንወጣ በትናንትናው ዕለት የዩጋንዳ አየር ኃይል የአማጽያኑ ከፍተ ከተሞች መደብደሙን አመጹንም የሚመሩት የቀድሞ ፕሬዝዳንት ማቻር ይፋ አድርገዋል። አንዳንድ ታዛቢዎች እንደሚሉት ከሆነ ለፖለቲካው ቀውስ እጃቸውን ያስገቡ ወያኔና ዩጋንዳ መንግስታት መሆናቸውንም አልደበቁም። በሌላ በኩል ደግሞ ከትናንት ወዲህ ከእለት ጀምሮ በጦርነቱ ግንባር ላይ ለቀድሞ ምክትል ፕሬዝዳንት ሪክ ማቸር ታማኝ የሆኑ ወጣቶች ብረት አንግበው ትልቋን የኑየር ጎሳ የሚኖርባትን ከአገዛዙ ቁጥጥር ለማስለቀቅ እየገሰገሱ ለመሆናቸው ቢቢሲ ዘግቧል። ቦር የሚባለውን ስትራቴጂክ ከተማ በታህሳስ አጋማሽ ላይ በአማጽያኑ እጅ ወድቃ የነበረችዋን ከአምስት ቀናት በፊት በመንግሥት ሰራዊት ቁጥጥር ስር መውደቋ ይታወሳል። በዚህ በጎሳ ላይ የተመሰረተው መተላለቅ አዲስ ቅርጽ ይዞ ነጭ ሰራዊት በሚል መጠሪያ 25,000 ወጣቶች የተሰለፉ በከተማዋን በመቆጣጠር ማንኛውንም የማዕከላዊ መንግሥት የሚሊታሪ ኬላዎች በቁጥጥር ስር ለማድረግ በመንቀሳቀሱ ይፋ ሆኗል። ተፋላሚዎቹ ድርድር ከጠንካራ ጎን በሚል ስልት የተለያዩ ከተሞችን ለመያዝ የሚያደርጉት ፍልሚያ የሰላሙን ጥረት ውስብስብ ሁኔታ ውስጥ አስገብቶታል። በደቡብ ሱዳን የተከሰተው የሰላማዊ ሕዝብ መፋለስ አገሪቷን እያመሳ ሲሆን ኢትዮጵያውያንና ኤርትራውያኖችንም የጦርነቱ ሰለባ ሆነዋል። ወያኔ አካባቢውን የተባበሩት መንግስታት የጸጥታ አስከባሪዎች ሄሊኮፕተር በመማጸን የተወሰኑትን መጠጊያ ሊያገኙ ወደሚችሉባቸው ስፍራዎች አዛወረ ሲሆን አብዛኞቹ ግን ጦርነቱ በሚካሄድባቸው መንደሮች፣ ከተሞች እንደተከበቡ ለመረዳት ተችሏል። ከሳምንት በፊት ይፋ ሆኖ የተገለጸውና ተገለዋ ከተባሉ 9 ኢትዮጵያኖች በተጨማሪ ባለፈው ሳምንት ውስጥ 5 ኢትዮጵያኖች ሕይወታቸው ማለፉም ለማወቅ ተችሏል። በመጨረሻም የግብጽ ወታደራዊ ጁንታ ሰሞኑን የሙስሊም ብራዘርሁድ ድርጅትን በሽብርተኝነት ሕጋዊ ያልሆነ ድርጅት ነው በሚል ሰየመው። ከሁለት ዓመቶች በፊት በሕዝብ ምርጫ ሥልጣን ተረክቦ የነበረውና በመፈንቅለ መንግሥት የተወገደው የሙስሊሙ ብራዘርሁድ ንቅናቄ ካለፈው ረቡዕ ዕለት ጀምሮ ሽብርተኛና ሕገ ወጥ ነው የሚለው ውሳኔ ጁንታው ያስተላለፈው ያለፈው ዕለት በአንድ ፖሊስ ጣቢያ ላይ ቦምብ ተወርሮ 15 ሰዎች መገደላቸው ይፋ ከሆነ በኋላ ነው። ጁንታው ለደረሰው አደጋ ሙሉ ተጠያቂ የሙስሊም ብራዘርሁድ ነው ብሏል። የጁንታው እርምጃ በግብጽ ላይ ያንዣበበ ያለውን የእርስ በርስ ጦርነት እውን የሚያደርግ ሁኔታ ፈጥሯል የሚሉ ታዛቢዎች ከስልጣን የተወገዱትና ለእስር የተዳረጉት የሙስሊሙ ብራዘርሁድ መሪ የነበሩትና የቀድሞ ፕሬዝዳንት የመሐመድ ሙርሲን እጣ ፈንታ እያከበደ መጥቷል ብለዋል። ለፍርድ በቀነ ቀጠሮ ላይ የሚገኙት ቡርሲ ከስልጣን ከተወገዱ በጊዜ አንስቶ በጥፋተኝነት የሚጠይቁበት ወንጀል እየተበራከተ የመጣ ሲሆን የሰሞኑ የቦምብ ፍንዳታም በቀጣው ከሚታየው ወንጀል ችሎታ ጋር አብረን እንደሚደመር ብዙዎቹ ግምታቸውን ሰጥተዋል። ጁንታው በህዝብ ድምጽ የተመረጠው መንግስት ገልብጦ ከያዘ ወዲህ አገሪቱ ሰፍኖ ያለው ሁኔታ ኢኮኖሚውን የበለጠ ያወደመው ነው። አገር ጎብኚዎች ወደ ግብጽ ታዋቂ የረፍት ስፍራሽ መምጣት አቁመዋል። ለቦምብ ፍንዳታ የደረሰው አንድ በሳይና የሚገኝ አንሳር ባይተህል መቅዲስ የሚባል አክራሪ ቡድን ለመሆኑ ራሱ ድርጅቱ መግለጫ ያሰጠ ሲሆን ይህንኑ አንተርሶ የሙስሊም ብራዘርሁድ ድርጊቱን አውግዟል። ይህም ሆኖ ጁንታው ተጠያቂ ያደረገው የሙስሊም ብራዘርሁድን ነው። አክራሪ ቡድን አንሳር ባይተህል መቅዲስ ቀደም ሲል በመስከረም ወር የጁንታውን የአገር ጉዳይ ሚኒስትር ለመግደል ሞክሮ የከሸፈ በመሆኑ ማስተዋወቁ ይታወሳል። በለበኩል ደግሞ ጁንታ ማንኛውንም ሰላማዊ ሰልፍ ክልክል ነው የሚለውን በህግ ረቂቅ ካስተማ በኋላ ባለፈው የሙርሲ ደጋፊዎች ባደረጉት ተቃውሞ ከፖሊስ በተተኮሰ ተኩስ 3 ሰዎች ተገደሉ። ረብሻው በካይሮ ዩኒቨርሲቲም ተዛምቶ ቃጠሎ በማስነሳት የነብረት ጉዳት ማድረሱና የጸጥታ አስከባሪዎችን ባደረሱት ጥቃት 3 ተማሪዎች መገደላቸውን ጁንታው ይፋ አድርጓል። ዜናዎች በዚሁ ይጠቃለላሉ። አርማጆቻችን ከዚህ ቀጥለን ሳምንቱ ሬዲዮ መልእክትን አስደምጣለን። የዛሬው ሬዲዮ መልእክት ርዕስ በሻቢያና በወያኔ መካከል በመደረግ ላይ ያለው ድርድርና ተከታው መዘዝ ይላል። ተከታተሉ። በሻቢያና በወያኔ መካከል በመደረግ ላይ ያለው ድርድርና ተከታው መዘዝ ወያኔና ሻቢያ እስከመለስ ልፍት ድረስ ቢያንስ ከ14 ዓመታት ያህል ላይላውን ኃይለቃል ስለዋወጡ ከቆዩ በኋላ ከቅርብ ጊዜ ወዲህ ግን ሁለቱም ጸረ ሕዝብ አገዛዞች ለድርድር ፈቃደኞች እንደሆኑ በወንብድና ዘመናቸው ቀላቢያቸውና አስተጣቂያቸው የጡት አባት ለሆነው ላልዋሽርና ስልጣን ለመረቀላቸው ሀርማን ኮሆን በላኩት መልእክቶቻቸው ላይ ይፋ አድርገዋል። አልባሽር በዚህ ወር መጀመሪያ ላይ የሻቢያው መሪ ኢሳያስን ካስተናገደ በኋላ ባወጣው መግለጫ ኢትዮጵያና ኤርትራም ወደ ክብ ጠረጴዛ ለማምጣት ጥሩ ጅምር አለ ብሏል። ከዚያም በመቀጠል ያገረን ህሉና አፍራሽ ምርጫ ለሚወስዱ የጦር አበጋዞች ስልጣን ህጋዊ አድርጎ ሊመርቅና ሊያጸድቅ የሚችል አሜሪካ አዲስ የመፍትሄ የድርድር ሐሳብ እንዲያራምዱ ሀርማን ኮሆን መወከላቸውን በአለም አቀፉ የዲፕሎማሲ ተቋማት እያስተጋቡት ነው። እስከ ቅርብ ጊዜ ድረስ የሽብርተኞች ምሽግ ተብላ የተወገዘችውና ኤርትራ እንደ አንድ አገርና መንግስት ህልውና ኖሯት ለመቀጠል አለመቻሏን ያገናዘበው ዓለም አቀፍ ህብረተሰብ ራሱ አቀማጥሎ ለነጻነት ያበቃትን በጭካኔ ክንዱ ለበለጠ መከራ እንዳትጋለጥ የተደረገችውን እንድታደጋት በሚል መመሪያ ኮሆን ዳግማዊ ሴራ ተሰማርተዋል። እነዚህ ሁለት ተጻራሪ ወገኖች ኮሆንና አልባሽር በምን ይመሳሰላሉ? ቀጣው መረጃ እንመልከት። ሱዳን በቀርሞዋ መሪያ ኑመሪና ባሁኑ አልባሽር በኢትዮጵያ ድንበር ላይ የሚገኙ መንደሮቻቸው ለወያኔና ለሻቢያ መገልገያ ፈቅደው ላደረጉት ሁለታ መሬት ተቆርሶ ስለተሰጣቸው ወያኔን ያፈቅራሉ። ከኤርትራም ጋር እንዲሁ ወዳጅነታቸው የጠበቀ ነው። ሱዳን ወያኔ ተረጋግቶ እንዲገዛ ትፈልጋለች። ሱዳን የኤርትራን ጸጥታ አጥብቃ ትሻለች። ሦስቱም ዲክታተሮች ህልውናቸው የተረጋገፈ ነው። በተለይም ወያኔ በሱዳን በኢትዮጵያ ስም በተገኘ ብድር ያስገነባው ወደብ ለቀጣው የፕላን ቢ ወይንም እቅድ ሁለት ኢትዮጵያን ብትፈርስ እኛ በተለይም ወያኔ በሱዳን በኢትዮጵያ ስም በተገኘ ብድር ያስገነባነው ወደብ ለቀጣው ፕላን ቢ ወይንም እቅድ ሁለት ኢትዮጵያ ብትፈርስ እኛ እንገለገልበታለን ለሚሉ ቅዠታቸው ዋስትናቸው እንደሆነ ስለሚያምኑበት አልባሽር ለሚያቀርበው ጥያቄ ሁሉ ወያኔ ተንበርካኪ ነው። የዛኑ ያህል ሱዳን ለወደቡ የሚከፈላት የኢትዮጵያ አንጡረ ሀብት ለኢኮኖሚዋ ፍጹም አስፈላጊዋ ነው። በጸጥታው በኩል ወያኔ ሱዳን ጥገኛ ነው። በሱዳን በኩል ኮሽ የሚል ድምጽ እንዳይሰማ ወያኔ ይፈልጋል። ከዚህ ጨዋታ ወጣ ያለውና ከዚህ አገዛዛ በቅራኔ ሊወጠር የሚደናገጠው የዓለም አቀፉ የጸረ ኢትዮጵያ ሴራ ቡድን ላይ ልዩ ልዩ ቅርጽ ይዞ ከኢትዮጵያ ብሔራዊ ጥቅም ዙሪያ የወያኔን የከፋፍለ ግዛ ፖሊሲ ይደግፋል፣ ያማክራል፣ ተቃዋሚዎችን ይከፋፍላል፣ የራሱን አሻንጉሊት ይመርጣል። ለዚህ በተጨባጭ በአገራችን በአሜሪካ ኤምባሲ ምሽግ ያደረገው የምዕራብ አውሮፓውያን አምባሳደሮች ያቀፈ የለጋሽ ሀገሮች ኮሚቴ ተግባር የወያኔን ስጋት የሚጋራ ከሲቪክ ድርጅቶች እስከ ፖለቲካ ፓርቲዎች ድረስ ያሉትን ሞኒተር በቀጥታም ሆነ በተዘዋዋሪ መረጃ በማሰባሰብ የሚንቀሳቀስ የትግራይ ወያኔ መንግስት አማካሪ እንዳለ መዘጋት የለበትም። ሟቹ መለስ ራሱ በግንባር ቀርቦ የተባበሩት መንግስታት ድርጅት ለኤርትራ ውቅና እንዲሰጥ የጠየቀና ኢትዮጵያ ቀይ ገዥም ወራሪ አድርጎ ለተባበሩት መንግስታትና ለአፍሪካ ህብረት የከሰሰ ለሻቢያ ባለወተኛ እንደ አውሮፓ አቆጣጠር 1998 ላይ የኢትዮጵያን ሀብት ዘረፋ ላይ አምባጓሮ ተነስቶ በተቀሰቀሰ ጦርነት የብዙ ንጹሃን ዜጎች ህይወት እንዲጠፋ ምክንያት ለመሆኑ አሜሪካኖች ጠንቅቀው ያውቁታል። ማቹ መለስ ከሻቢያው ኢሳያስ ጋር የነበረውን የውስጥ ለውስጥ ግንኙነት የምዕራባንን በሚገባ ጠንቅቀው ያውቁታል። ወያኔ ትጥቅ ትግሉ ወቅትና በተለይም የጦር አበጋዞች ስልጣን ላይ ከመጡ በኋላ ማቹ መለስ ለሻቢያና ለኢሳያስ በሚስጥር የገባውን ቃል ኪዳን በማጠፋቸው አቶ ኢሳያስ ጠብ እስከመጫን እንደደረሰው አሜሪካኖች ተናግረውታል። ባጭሩ የወያኔና የሻቢያ ግጭት የድንበር ጉዳይ እንዳልነበር አሜሪካኖችም አልባሽርም የሚያምኑበት ቴሲስ ወይንም መሰረታዊ ሐቅ ነው። በመሆኑም ኢሳያስ ቁጭቱ ተገንፍሎበት በወረራና በመሳሪያ ኃይል የሚፈልገውን ለማግኘት ሲል ሙከራ አደረገ እንጂ ሁለቱም የጥቅም ተጓዳኝ የጦር አበጋዞች ተባብረው ተመሳስለው ኢትዮጵያን የፈለጋቸው እንዲያደርጓት ቀደም ሲል በአሜሪካ መንግስት በኩል የሚገፋበት መስመር ነበር። ዛሬ ይህ በአዲስ እውን ለማድረግ ከሆን በአሜሪካ ኤምባሲ ጽፈት በመሽገው የለጋሽ ሀገሮች ስብስብን ተንተርሰው መፍትሄ እንዲያመጡ ተፈቅዶላቸዋል። ከኢትዮጵያ ህዝብ በስተጀርባ የሚደረግ ድርድር ሁለቱንም የጦር አበጋዞች ሻቢያንና ወያንን ካለባቸው ቀውስ ነጻ አውጥተው ለነሱ የሚበጃቸውና ለጠፋ ህይወትም ተጠያቂዎች እንዳይሆኑ ከሁሉም በላይ ደግሞ ኢትዮጵያ ሉዓላዊነቷን ለማረጋገጥ የምታደርገውን ትግልና እርምጃ ግምት ውስጥ የማያስገባ በመሆኑ ከኢትዮጵያ የዘላቂ ጥቅም አንጻር ተቀባይነት የለውም። ኢትዮጵያ የሚጠይቀውንና ለመጠየቅም መብቷ ያሆነው ለማግኘት በወያኔ በኩል ሊከናወን እንደማይችል በተደጋጋሚ ተገልጿል። የጦር አበጋዞቹ ወያኔና ሻቢያ ባሽማጋዎቻቸው በኩል የሚያድርጉት መደራደር የኢትዮጵያን ህልውና ብሔራዊ ክብር የባህር በር ድንበር እስካላረጋገጠ ድረስ ጠብጫሪዎቹ ራሳቸው ስልጣናቸውን ለቀው ከሄዱ በኋላ እንኳን ኢትዮጵያ ለዓላዊነቷን ለማስመለስ ለምትወስደው እርምጃ ዓለም አቀፍ እገዛ እንዳታገኝ ተደርጎ መፈረሙ እንደማይቀር ከወዲሁ መገመት ይቻላል። ኢትዮጵያ ላለፉት 22 ዓመታት ላላት መብት የሚከራከርላትና ለብሔራዊ ነጻነቷ ኩሩ የሆነ መንግስት የላትም። ህዝቡ በትግሉ መስዋዕትነትን እየከፈለ ያለው ተደራዳሪ ለመሆን ሳይሆን ህልውናውን አስከባሪ መንግስት ለማምጣት ነው። ወያኔ ውልድ ኃይለ ማርያም ደስታለኝ ወያኔ ለሱዳን ሸረውን ዳር ድንበራችን እንደገና ተጨማሪ መረት ለሱዳን በመለገስ የአገሪቷን ሉዓላዊነት ስብስብ ችግር ውስጥ ካስገባን በኋላ ከሻቢያ ጦር አበጋዝ ጋር ተደራድሮ የአገሪቱን ዳር ድንበር ለማስወሰን ህጋዊ ለማድረግ የሚያደርገው ሩጫ የጸረ ኢትዮጵያነት ተልዕኮ ያለው ነው። ኢትዮጵያ ዳር ድንበሯ ተደፍሯል። ኢትዮጵያ ከሱዳንና ከኤርትራ ጋር ያላት የድንበር ይገባኛል ጥያቄ የትውልድ ዕዳ እንደሆነ አድርጎ ወያኔ አስቀምጦታል። ወያኔ ቅርታ የማይደረግለትን አቋሙን አዲስ ሁሎችን ይፋ ለማድረግ ከመሸምገል ጭምጭምታ ባሻገር ወደ እውነት ለውጦ እንደሚቻል ጠፍጥፈው ከፈጠሩት መካከል ዋንኛ ሆርማን ኩሃን ከሰሞኑ ይፋ አድርገዋል። አልባሽርና ኩሃን ለጎጆቻቸው ድምብጅና ተጠናክረው በሰላም የሚገዙበት ሁኔታ ለጊዜውም ቢሆን ለማመቻቸት የተጋራ ጥቅም ይዘዋል። የሀገራችን ልውና ያስደፈሩትና ወራ ያቃጣቸውም በቀሰቀሰችው ጦርነት የጋየችው ኤርትራ በጦር አበጋዛ በኩል ተክሳ የምትኖርበት ሁኔታ እየተመቻቸለት ነው። ሁለቱ የጦር አበጋዞች በቀለቧቸው ባስታጠቋቸውና መረቀው ስልጣን ላይ ባወጣቸው ተማምነው ኢትዮጵያ ከኤርትራ ጋር የነበራትን ግንኙነት ግጭቱ ከመቀስቀሱ በፊት ወደ ነበረበት እንዲመለስ ከሻቢያ በኩል በሚስጥር የቀረበ ሐሳብ እንዳለ የሚያረጋግጠው ሁኔታ እነኩህን በአማራ ቋንቋ የገለጹት ነው። በኮን አገላለጽ ከጦርነትና ፍጥጫ ከድንበር መካለል ይልቅ ሁለቱም አገሮች ሰላም ይሻላቸዋል። ሰላም ሲባል ዋናው ጠላታቸው ድህነትና ኋላ ቀርነት ላይ ለመዝመት ፋታ ይኖራቸዋል በሚል አጠቃለውታል። ወያኔ ለኢትዮጵያ ህዝብ እንግዳ የሆነ የሰላም ውል ከሻቢያ ጋር የማደግ ሁኔታ መጠናቀቁ አይቀሬ ነው። ወያኔ ቀደም ሲል በማስገንጠሉ ግንባር ቀደም ተባባሪ እንደሆነ ሁሉ ቀጥሎም አገራችን ለወራ እንዳጋለጠ ሁሉ አሁንም ደግሞ ሌላ የህግደት ተግባር በመፈጸም ተባባሪ እንደሚሆን ኃይለ ማርያም ደስታለኝ መሎዲ ማዳመጡ ይበቃል። የቅርቡን የመሎዲውን ለማስተዋወስ ኃይለ ማርያም አስመራ ደስጄ የሰላሙን ለመፈራረም ዝግጁ ነው ብሎ ነበር። የወያኔ ጠቅላይ ሚኒስትር የሚፈርመው ሰነድ ካልባሽር ኪስ ይሁን ወይም ከኮህን ኪስ የሚሰጠው ሰነድ ይሁን አሁንም ግልጽ አይደለም። ከላይ ካነሳናቸው ጉዳዮች ጋር ተነጻጽሮ የማይታየው በወያኔና በሻቢያ የሚቀለቡት ተቃዋሚዎቹ ጣፋንታ ምን ይሆናል የሚለውን በመናገናዘብበት ወቅት ምን ይደርሳል እጣቸው ነፈንታቸው የሚለው አንዱ ጥያቄ ነው። የድርድሩ ሂደት በሻቢያና በወያኔ የሚደገፉትን የተቃዋሚ ኃይሎች ሁሉና በእንጥልጥል ላይ የመጣሉ አደጋ ወይም ሴናሪዮ ግልጽ እየሆነ መጥቷል። እነዚህ ሁለት ሰው በላ አገዛዞች ያስታጠቋቸውን ተቃዋሚዎች ትጥቅ ፈታችሁ በሰላማዊ ህይወት ውስጥ ኑሩ አይሏቸውም። እንዳውም እያደኑሩ ጉሮሯቸውን እንዲታነቅ ለማድረግ እንደሚሰሩ ከሻቢያና ከወያኔ ባህሪ አንጻር መረዳት ይቻላል። በመሬት ላይ ያሉ መሰረት ያላቸው አንድነትና ዲሞክራሲ ግንባሮች በሻቢያና በወያኔ ድርድር ምክንያት ያሞለጨው መሆን የሞናቸው አደጋ ከወዲሁ መታወቅ አለበት። በሻቢያና በወያኔ ድርድር ተሸልሞ ከአስመራ ተሳፍሮ ወደ ኒውዮርክና ለንደን የሚያቀናው የዲያስፖራ የወረኛ አርበኛ የግንቦት ሰባት አመራር ብቻ ነው። ግንቦት ሰባት ቢያንስ ምሽጉ በሰሜን አሜሪካ በመሆኑና በአሜሪካ ምውቅና ስለሚንቀሳቀስ ከሚኖርበት ሆቴል ቤት በጠራራ ፀሐይ በሉፍታንዛ ወይም በግብፅ አየር መንገድ ከአስመራ ወደ አውሮፓ የመግባት እድሉ አላቸው። የአፋር፣ የጋምቤላ፣ የኦጋዴን፣ የኦሮሞ የቀሩትን ነጻ አውጪ ላይ የሚደርሰው አደጋ ከፍ ያለ ነው። የወያኔ ሻቢያ ሰለባ ይሆናሉ። በክልሉ አንድም የታጥቀው በወያኔ ክልል በክልል አንድ ታጥቀው ሻቢያን የሚያፋልሙት ምጣፈንታቸው እንደዚሁ አደገኛ ሁኔታ ላይ እንደሚወድቅ ግልጽ ነው። በሻቢያ አገዛዝ ላይ የደረሰው ኢኮኖሚ ቀውስ አገዛዙ ወደ መፍረስ ያሽቆለቆለ ነው የሚለው መረጃ ከአሜሪካ በኩል ጎልቶ እንዲታይ ተደረገ ነው። ይህ ደግሞ የአካባቢውን ጂኦፖለቲካል አድማስ ሲለውጠዋል ተብሎ ተፈርቷል። ስለዚህ ነው እነኮን ኢሳያስን ያድኑን ጩኸት ሰምተናል የሚሉን። በሌላ በኩል ደግሞ አልባሺር እንዳለው በኤርትራ ቴሌቪዥንና ሬዲዮ የተላለፈ የነበረውን የፕሮፓጋንዳ ፕሮግራም በማመሰካከር ከእብሪትና እጅግ ትምክተኛ ፕሮፓጋንዳ ወደ ለሰለሰ የጭንቀትና የሰላም ፍካሬ ሲዘከር ይሰማል ብሏል። አልባሺር ጀምሮ ያለው ንድድር ኮን ቀለል ቀበል ብለው ወያኔና ሻቢያ የርቀ ሐሳብ እንዲቀበሉ ለማድረግ ጊዜው አሁን ነው ብለዋል። የሻቢያን አዱኝ ጩኸት ኮን ይፋ አድርገውታል። ወያኔም ሆነ ሻቢያ ጸረ ህዝብ ናቸው። የሁለቱም ሀገር ህዝብ ለደህንነታቸው ዋስትና የሆናቸውን እነዚህ ሁለት የጸረ ህዝብ አገዛዞች ማስወገድ ሲችሉና በቀጣዩ የኢትዮጵያ 93 ሚሊዮን ህዝብ ብሔራዊ ክብር ላይ አንዳችም ጎጂ የሆነ ተግባር እንደማያስከትል ስምምነት ላይ ሲደርስ ብቻ ነው። ሰላምና መረጋጋት ዘላለማዊ ጉርብትና የሚጠናከረው የኢትዮጵያ ብሔራዊ ጥቅም በመስተማማኝነት ሲረጋገጥ ብቻ ነው። ኢትዮጵያ ለብሔራዊ ጥቅሟ ተቆርቋሪ የሆነ የዲሞክራሲያዊ መንግስት እስከሌለ ድረስ ይድርድር የዘላቂ ሰላም ዋስትና ሰጪ ነው ብለ ለመገመት ያዳግተናል። ባለም አቀፍ የጸረ ኢትዮጵያ ሴራ ስር ያሉ ኃይሎች ኢትዮጵያ ተገዳሚ ሆን በወያኔ ዶላር ጥማት ምክንያት በባድሜ ክልል ዙሪያ ባሉ ጉዳዮች ላይ ብቻ ያረፈው ድርድር እንደተጀመረ ለሁላችንም ግልጽ ነው። ኢሳያስ ከግትርነት አፈግፍጎ ኃይለ ማርያም ደሳለኝ የመለስ ድብቅ ራይ የታየው በመፈላለጋቸው ሸምጋዎቻቸውና ተፈሸምጋዎቹ ደስ ብሏቸዋል። የኢትዮጵያ ህዝብ ነጻነቱና ኩራቱ የላዊነት ጥያቄ ለድድር አልቀረበም። ከወያኔ በኋላ ያለው ሁላችንም መንግስት ይፍታው የሚሉ ይመስላል። እንዳውም ይግረማችሁ ብለው ኤርትራን እንታደጋት የሚለው መማጸን አቅርበዋል። እኛ ኢትዮጵያኖች የኢትዮጵያ ብሔራዊ ጥቅም ሉላይነት ለማዕድናን ጥቅም ለማዋል የሚደረገውን ሴራ ዝም ብለን ማየት የለብንም። ኢትዮጵያን ቅሬታቸውና ለዓለም አቀፍ ወረሰብ ከመግለጽና በተለያየ መንገድ ድምጻቸውን ከማስተማም መቆጠብ የለባቸውም። የጸረ ኢትዮጵያ ኃይላት ሸምጋይነት የጥገኝነትን ከማጠናከር በስተቀር የሚሰጠው ፋይዳ የለም። እና አልባሺርና ኮሆን ሽምግልና በጦር አበጋዞች መካከለ የነበረውን ውጥረት ለማርገብ ብቻ ሳይሆን በጦርነት ተጎርቶባቸው የነበረውን የትግሪኛ ቅኝት ለማደስ ጅምር ሂደት መጀመራቸው እንደሆነ መረዳት ይኖርብናል። እውነቱ ግን በሁለቱም ዲክታቶሮች ስር ያለው ህዝብ ለረሃብ ለስደት ለሞት በመዳረጉ ህዝባዊ አመጽ ተረግዟል። ኃይለ ማርያም ሆነ ኢሳያስ የተማጸኑት አድኑን ነው። ከረመጡ ተርፈው አዲስ የስልጣን ርካብ ላይ ተደላለው ቢቀመጡ የኮሆን ቅኝት ለሁሉናቸው አስፈልጊ የሆነ መጥቷል። ኢትዮጵያ እንደ አንድ ሀገር ከሻቢያ ጋር አጠነቀቀችው አጀንዳ አላት። ኢትዮጵያ ህዝብ የኢትዮጵያ የትግሪ ወያኔ አገዛዝ ሳይገላገል ማንኛውም ድርድር የክደት ተግባር ማካሄጃ በመሆኑ ማንኛውም ምክንያት ድርድር ቢካሄድ ከተጠያቂነት አያመልጡም። ይህ አቋማችን እንደተጠበቀ ሆኖ ህዝብ ሳያውቀውና ሳይመክርበት ሳይስማማበት ብሔራዊ ክብር ላይ መዶለት እንደቀደሙት ግዛቶች ሁሉ የተረገመ ተግባርና ፍትሐዊ ለማግኘት የምንጓዝበት ትግል ወደ ከፋ ፍጥጫ ጠብስ ሊያመራ እንደሚችል በተለይም የሚያስከትለውን መዘዝ የከፋ ሊሆን እንደሚችል የመናገሩ ኃላፊነት አለብን። ወያኔ ለብሔራዊ ክብር ታማኝነት ስለሌለው የድርድሩን የእኛ የምንለው መንግስት ሲፈጠር ያፈርሰዋል። ኢትዮጵያዊነት ወያኔና ሻቢያ ለሚያደርጉት ሁሉ ተንበርካኪ አይደለም። ኮሆን አልባሺር ሁለት አካባቢ የጦር አበጋዛችን ስላደራደሩ ወስተኝና የሀገሪቷና የህዝቧን የረጅም ጊዜ የዘላቂ ጥቅም የትውልድ ታሪክ የማንነት ክብር ጉዳይ ላይ የመጨረሻ ውሳኔ የሰጡ ማለት አይደለም። የሀገራችን የሉዓላዊነት ክብር በመስዋዕትነት እናስከብራለን። ዳር ድንበራችንን አጥብቀን እንጠይቃለን። ድል ለኢትዮጵያ ህዝብ። We'll be right back.
አኖሌ ሐውልት ጉዳይ አሳጎርጓሪ ዘንዶ ያወጣል እንዳይሆን በቅርቡ የትግሬ ወያኔ አገዛዝ በሚቆጣጠረው የቴሌቪዥን ጣቢያ አንድ ዝግጅት ቀርቦ ነበር። ምንጩ የዝግጅቱን ትኩረት የዳግማዊ አጼ ምኒልክ ሰራዊት በአርሲ እናቶች ላይ በፈጸመው የጡት መቁረጥ ግፍ መታሰቢያ የሆነ ሐውልት ስለማቆም ነበር። ነገር ግን ነገርን ከስሩ ወሃን ከጥሩ ይባላልና ለመሆኑ የዚህ አዲስ ሐውልት ባለቤቶች እነማን ናቸው? ሐውልቱስ መቆም ማን ምን ፋይዳ ይገኝበታል ብሎ መጠየቅ ተገቢ ይሆናል። ከታሪክ እንደምንገነዘበው ዳግማዊ አጼ ምኒልክ ኢትዮጵያ ካፈረቻቸው ነገስታት ውስጥ እጅግ ከፍተኛ ታሪካዊ ተግባሮችን ያከናወኑ ከሚባሉት ጥቂት መካከል የሚመደቡ ናቸው። የኢትዮጵያን አንድነት በማጠናከር ረገድ ካጨ ያምደጽዮን ወዲህ የተነሱት ትልቁ አገር ገንቢ ናቸው። በዚህ አቋያ የላቀ ድርሻ ያላቸው ምናልባትም ከዚህ በፊት እነ አጼ ካሌብና እነ አጼ ኢዛና አብርሃ ናቸው። ዘመናዊ ቴክኖሎጂን ወደ ኢትዮጵያ በማስገባት ደረጃ ኮትኩተው ካሳደጓቸው ከዳግማዊ አጼ ቴዎድሮስ የላቀ ስኬት ለማስመዝገብ ብልህነቱም ሆነ መልካም አጋጣሚው ነበራቸው። ከሁሉም በላይ በጥቁር አፍሪካ ብቻ ሳይሆን በዓለም ደረጃ ደካማ የሚባሉ የዓለማችን ዜጎች ጠንካራ በሚባሉት ቅኝ ገዢዎች ላይ አንጸባራቂ ድል ማስመዝገብ እንደሚችሉ እርሳቸው የመሩት ያድዋ ድል ሕያው ምስክር ነው። ስለዚህ እነዚህን ሁሉ ታላቅ ተግባሮች ባከናወኑ ንጉሠ ነገሥት ላይ ይህ ሁሉ ርጅብኝ እና ስም ማጉደፍ በእነማን ለምን ተብሎ እንደሚካሄድ አብጠርጥሮ ማወቅ ያስፈልጋል። ለመሆኑ ዳግማዊ አጼ ምኒልክ ማን ነበሩ? ዳግማዊ አጼ ምኒልክ የሸዋው ንጉሥ ኃይለ መለኮት ሳህለ ሥላሴና የወይዘሮ እጅጋየሁ ለማ አድያቦ ልጅ ናቸው። በአባታቸው ወገን ኢትዮጵያን ከቀዳማዊ ምኒልክ ጀምሮ ያስተዳደረው የሰለሞናዊው ስርው የትውልድ ሐረጋቸው በደንብ ቢጠና ይቅርታ የሰለሞናዊ ስርው መንግስ ደም ያላቸው ሲሆን እናታቸው ደግሞ ከጉራጌ ነገድ የሚወለዱ ናቸው። በእናታቸውም ሆነ በአባታቸው ወገን ያለው ዘር የትውልድ አረጋቸው በደንብ ቢጠና ከሁለት በላይ ከሆኑ ነገዶች ጥይት ዘር እንደሚኖራቸው እሙን ነው። በዚህ ጽሑፍ ደረጃ ለማስተላለፍ የሚፈልገው ሐቅ ዳግማዊ አጼ ምኒልክ ቢያንስ ከሁለት የኢትዮጵያ ነገዶች የተገኙ እንጂ የዘመኑ ዘባራቂዎች በሐሰት እንደሚደልዙት የአማራ ንጉሠ ነገሥት አልነበሩም። እርሳቸውም በየትኛውም አጋጣሚ ራሳቸውን በእንደዚህ አይነት መጠሪያ ገልጸውም አያውቁም። መቼም ስልጣኔ ማለት ለሰው ልጅ መልካም ሕይወት መደላደል የሚያስችሉ ቁሳዊና ህሊናዊ ጉዳዮችን ማሟላት እንደሆነ ይታወቃል። ይህ ማለት በቁሳዊ መልኩ ሲታይ የራቀውን ማቅረብ፣ የከበደውን ማቅለል፣ የተራራቁትን ማቀራረብ፣ ጨለማውን ብርሃን ማድረግ፣ ሙቀትን ማቀዝቀዝ፣ ቀዝቃዛውን ማሞቅ፣ አድካሚውን ማቃለል፣ የጠበበውን ማስፋት፣ በአንድ ቃል ተፈጥሮን መግራትና ለሰው ልጅ ሁለንተናዊ ጥቅም ማስዋል መግለጫዎቹ ናቸው። በህሊናዊው መልኩ ደግሞ ክፋትን በደግነት፣ ጠላትነትን በወንድማማችነት፣ ቂምን በይቅርታ፣ ካለፈው መጪውና የኋሊት ከማየት ወደፊት ማተኮርን የሕይወት መመሪያ ማድረግ ነው። ሰሞኑን ይህችን ዓለም በሞት የተሰናበቱት የቀድሞ የደቡብ አፍሪካ መሪ ፕሬዚዳንት ኔልሰን ማንዴላ የዓለምን የዜና አውታሮችን ትኩረት የሳቡትና የዓለማችን ሀያላን መሪዎች በቀብር ሥነ ሥርዓታቸው ላይ በብዛት ቀድመው አድናቆቶቻቸውን ለመግለጽ የተገደዱት በአፓርታይድ አገዛዝ ለ27 ዓመታት በመታሰራቸውም አይደለም። ይልቁንስ ለአሰሪዎቻቸው ይቅርታ በማድረግ ራሳቸውና አሰሪዎቻቸውንም ጭምር ከህሊና ተወቃሽነት ነጻ በማውጣታቸው አልፎ ተርፎም ያለፈውን ክፉ ድርጊት ለታሪክ ትተው ለወደፊቷ ደቡብ አፍሪካ አንድነት ምቹ መሠረት በመጣላቸው ነው። እኒህ ተግባሮቻቸው ኔልሰን ማንዴላ የዘመናችን ታላቅ ሰው አድርገዋቸዋል። በተቃራኒው ግን በኢትዮጵያ ላይ የተጫኑ እና ኢትዮጵያ ታሪካዊ ጠላቶች ጉዳይ አስፈጻሚዎች የሆኑት ዘረኛ የትግሬ ወያኖች የዘመናዊቱን ኢትዮጵያ መስራች ዳግማዊ አጼ ምኒልክን ነጋ ጠባ ያወግዛሉ፣ ሥራዎቻቸውንም ያራክሳሉ። ሻቢያ የትግሬ ወያኔና የኦሮሞ ነጻነት ከዚህም አልፈው ኢትዮጵያዊ ሁሉ ወደፊት ሳይሆን ወደ ኋላ እንዲያይ እንዲሁም እርስ በርሱ ተናክሶ ኢትዮጵያዊነትን የተሰኘ ዜግነት መታወቂያውና ኢትዮጵያ የተባለችው አገሩ እንዳትኖር የሚያደርግ የልብ ወለድ ታሪክ በሐውልት መልክ አቁመው ትውልዱ እሳትና ጭድ እንዲሆን እያደረጉት ይገኛሉ። ሻቢያና ወያኔ በትጥቅ ትግል ዘመናቸው ኢትዮጵያን ለመበታተን ላቀዱት ዓላማ እውን መሆን በአገሪቱ ካሉት ነገዶች መካከል በቁጥር ከፍተኛ መጠን ያላቸውን አማራንና ኦሮሞን እስከ ወዲያኛው እንዳይገናኙ ማድረግ ተቀዳሚ ተግባራቸው ነበር። ዛሬም ነው። ለዚህም ተግባር አስፈጻሚነት ተስፋዬ ገብረአብ በመባል የሚታወቀውን በኢትዮጵያ ተወልዶ ያደገውና ያደገውን ግለሰብ የሁለቱ ነገዶች ልጆች ወደፊት አይን ለአይን ሊተያዩ የማይችሉበትን ሥራ እንዲሰራ ወያኔን ሻቢያ መመሪያ ሰጡት። ወያኔና ሻቢያ መመሪያ ሰጡት። ተስፋዬ ገብረአብም በተሰጠው መመሪያ መሰረት የቡርቃ ዝምታ የተሰኘው የዳግማዊ አጼ ምኒልክና የአማራን ነገድ በጅምላ የሚያጥላላ ልብ ወለድ መጽሐፍ ጽፎ ከኦሮሞቹ በላይ ኦሮሞ ሆኖ ወጣ። ላለቅስ ሲሻኝ ጢስ ወጋኝ የሆነላቸው አንዳንድ የኦሮሞ ሊሂቃንም ለካ ይህን መጽሐፍ ጽፎ ይህን ያህል ተበድለን ኖሯል በሚል ስሜት ውስጥ በመግባት አማራውን ያባታቸው ገዳይ ደመኛ ጠላታቸው አድርገው ያዙት። ይህን ተከትሎም የኦሮሚያ ክልል በተሰኘው ጥናት መሰረቱ የአማራው፣ የሃዲያው፣ የጉራጌው፣ የከምባታው፣ የሲዳማው፣ የጋፍቱ ተከትሎም የኦሮሚያ ክልል በተሰኘውና ጥናት መሰረቱ የዳሞቱ፣ የዝዩ ወዘተረፈ አጽመርስት ከነበረው ቦታ ሁሉ አማራው በግፍና በግፍ እንዲባረር ተደረገ። ልቦለዱን መጽሐፍ የኦነግ ነባር ሰዎች ሳይቀሩ እውነተኛ ታሪክ ነው ብለው አመኑ። በመሆኑም የኦነግ ወታደራዊ መሪ የነበረው አብርሃም ለታ ስለ ቡርቃ ዝምታ አስተያየት ሲሰጥ ይህ መጽሐፍ በኦሮሞ ልጅ ቢጻፍ ኖሮ የቱን ያህል ዋጋ ሊኖረው ይችል እንደነበረ መቆጨቱን ይፋ አድርጓል። ሁሉም የሚያሳዝነው ግን የልብ ወለዱ መጽሐፍ የተዘጋጀው ሆኖ ሆን ተብሎ ኢትዮጵያን ለመበታተን በሻቢያና በወያኔ ተቀነባበረ ሴራ አካል መሆኑ በግልጽ እየታወቀ ኢትዮጵያ ብትከፋፈል በመጀመሪያ ተጎጂ ከመሆነው ከወላይታ ነገድ በሚወለደው በኃይለ ማርያም ደሰለኝ አመራር በተስፋዬ ገብረአብ ልብ ወለድ መጽሐፍ መሪ ገጽ ባህሪ በአኖሌ ስም ባርሲ ውስጥ ሐውልት እንዲሰራለት መደረጉ ነው። ሐውልቱ የኦሮሚያን ባህልና ታሪክ ለትውልድ ለማስተዋወቅ በሚል ሽፋን በስፋት በተነጣጠለ የባህል ማዕከልና ሙዚየም መካከል የቆመ ነው። በስተቀኝ ባለው ፎቶግራፍ እንደሚታየው በተዘረጋ ቀኝ እጅ መዳፍ መሃል የተቆረጠ ጡት ጉች አለበት። ይህ ሐውልት የሚወክለውም በአጼ ምኒልክ የአገር ግንባታ ወቅት ሰራዊታቸው በኦሮሞ ሴቶች ላይ ፈጽሞታል የሚባለውን የጡት መቁረጥ ድርጊት እንዲወክል ታስቦ መሆኑ ተገልጿል። በርግጥ ይህ ሐውልት እውነትን የሚወክል ቢሆን ኖሮ ምንኛ ጥሩ ሆነ። ነገር ግን አንዳችም የታሪክ እውነትና እውነትን የሌለው መሆኑን ማሳያው በመጀመሪያ ደረጃ የብሩቃ ዝምታ የተጻፈው ለፕሮፓጋንዳ ፍጆታ ታስቦ ነው። ሁለተኛ ተስፋዬ ገብረአብ ዕውቀቱን ከቤተሰቦቹ አግኝቷል እንዳይባል ትውልዱ ከኤርትራ ወደ ደብረ ዘይት በአጼ ኃይለ ሥላሴ አገዛዝ ዘመን በሥራ ምክንያት ከመጡ ኤርትራ ተወላጆች እንደሆነ ይታወቃል። ሦስተኛ በትምህርት አገኘው እንዳይባል 12ኛ ክፍልን እንኳን በወጉ ያጠናቀቀ አይደለም። አራተኛ በሥራ ዓለም ያካበተው ዕውቀት ነው እንዳይባል ዕድሜው ሆነ ሌሎች ሁኔታዎቹ ለዚህ አያበቁትም። ስለዚህ የብርቃ ዝምታን እንዲጽፍ ልቦለድ ሐሳቦችን የሰጡት የሻቢያና የወያኔ ሰዎች ለመሆናቸው ከተስፋዬ ማንነት የምንረዳው ሐቅ ነው። የብርቃ ዝምታ እንዲጻፍ ያደረጉ ሰዎች አብይ ግባቸው አማራና ኦሮሞ ለዘላለም እንዳይገናኙ አድርጎ ኢትዮጵያን የማጥፋት ዓላማቸውን ማሳካት መሆኑ ግልጽ ነው። የሐውልቱ መገንባትም በሐሰት የተገነባውን ህሊናዊ ቅዠት ቁሳዊ መሰረት በመስጠት የሁለቱን ነገዶች አባሎች እንዳይገናኙ አድርጎ ማፋታት ብቻ ሳይሆን ማጠፋፋት መሆኑ ሳይታለም የተፈታቀ ነው። ምክንያቱም ይህን ሐውልት የሚያይ ወጣት የኦሮሞ ልጅ ከማንም ያማራ ልጅ ጎን ፈጽሞ አይቆምም። አለመቆምም ብቻ ሳይሆን አማራን አድኖ ቢሆን ሐውልቱ የሚወክለው የተስፋዬ ገብረአብን የምናብ ዓለም እንጂ የእውነቱን ባለመሆኑ ባህላቸውና ታሪካቸውን ጠቅቀው የሚያውቁ የኦሮሞ ልጆች በዚህ እኩይ የትግሬ ወያኔ ማባበያ ይደለላሉ ተብሎ አይገመትም። እንደ እውነቱ ከሆነ ጥንትም ቢሆን የወንድ ብልት መስለብና የሴት ጡት መቁረጥ የኦሮሞና የአንዳንድ የኢትዮጵያ ነገዶች ባህል እንጂ የአማራው ባህል አለመሆኑ የታወቀ ነው። ለዚሁ ማስረጃ ካስፈለገ አሁንም በዘመናችን በጉጂ በከረዩ በአርሲ አካባቢዎች ይህ ባህል አለመተው ይታወቃል። አማራው ለአገር እድገትና ለብልጽግና የሚበጀው ያለፈውን ትቶ ወደፊት ማየት ክፉን በበጎ አለመመለስ መሆኑን በመገንዘብ በሌሎቹ የተፈጸሙበትን ግፎች ለልጆቹ ግቶ ባለማሳደጉ እንጂ በኢትዮጵያ ታሪክ ውስጥ እንደ አማራው በሌሎቹ ነገዶችና ጎሳዎች ሊህቃን በደል የተፈጸመበት የለም። ሆኖም በእምነቱ በባህሉና በአመለካከቱ ጠላትህን ውደድ ክፉን በክፉ አትቃወም ክፉ ለሰራብህ ደግመልስለት በሚለው ሃይማኖታዊ ትምህርት የተገራ በመሆኑ በማናቸውም ነገድና ጎሳ ላይ ቂም ቋጥሮ በቀል አለመፈጸም እንዳላዋቂ አስቆጥሮት ለተደጋጋሚ ጥቃት ዳርጎት እያየን ነው። የተስፋዬ ገብረአብ ልብ ወለድ እንደ እውነት ተቆጥሮ አማራን ለማጥፋት እንደ መሳሪያ እንዲያገለግል ከተደረገ ኦሮሞም ለወደፊት ለልናውን የሚበጀውን ሳይሆን ሁልጊዜ ባልተፈጸመበት የልብ ወለድ ታሪክ ላይ ተመስርቶ አገሩን ኢትዮጵያንና ወገኑን በጠላትነት እንዲያይ ይገፋፋል። ይህ ደግሞ ለራሳቸው ለኦሮሞ ነገር ተወላጆችም ሆነ ለኢትዮጵያ ሕዝብ ምንም አይጠቅምም። እንዲያውም በትክክለኛው አቅጣጫ የተሄደ አማራው በታሪኩ በተደጋጋሚ በደረሰበት ጭፍጨፋዎችና ግፎች ላይ በመመርኮዝ በርካታ ሐውልቶችን ማሰራት ይችላል። ሀገሪቱም ሐውልት በሐውልት ሆናለች። ለአብነት ያህል በአማራው ላይ የተሰሩት ግፎችን እንይ። አንደኛ፣ ትውልዱን ከሶማሌ ነገድ የሚስበው አህመድ ኢብራሂም አልቃዚ ወይም ግራኝ አህመድ ከ1519 ጀምሮ በዘንተራ የጦር ግንባር እስከ ሞተበት ረቡ የካቲት 27 ቀን 1535 ዓመተ ምህረት ድረስ ለ17 ዓመት ኢትዮጵያን በወረራ እሳት በለበለባት ወቅት የጥቃቱ ዋነኛ ሰለባ የነበሩት አማራና የኦርቶዶክስ ተዋህዶ ቤተክርስቲያን ነበሩ። ግራኛ አህመድ በሚሊዮን የሚቆጠሩ ኢትዮጵያውያንን በአሰቃቂ ሁኔታ አስጨፍጭፏል። በአምባ ግሸን ላይ ታስረው የነበሩትን የዘመኑን የነጋሲ ዘሮች በሙሉ አርዶ ገሏቸዋል። በሺዎች የሚቆጠሩ አብያተ ክርስቲያናትን የነበራቸው ልዩ ልዩ ቅርስና ንብረት አስዘርፎ ሙሉ በሙሉ አቅጥሏቸዋል። የባስ ብሎም በርካታ ክርስቲያንን አማሮችን በባርነት እየፈነገለ ወደ አረብ አገሮች ቱርክ፣ ፋርስ፣ ኢራን፣ ህንድ፣ ፓኪስታን፣ ኢንዶኔዥያ ሳይቀር ሸጧል። ከዚህም በተጨማሪ የፍራፍሬ ዛፎችን ሳይቀር ከስራቸው እያስመነገለ አጥፍቷል። ሁለተኛ በጦርነት የማረኩትን ያጸይ ገላውዲዮስን አንገት የቆረጡትና ሐረር ግንብ ላይ የሰቀሉት አደረዎች ናቸው። ሶስተኛ ኦሮሞዎች በ1550ዎቹ መጀመሪያ ጀምሮ ከህንድ ውቅያኖስ ጠረፍ ተነስተው አሁን እስካሉበት የሀገሪቱ ክፍሎች ድረስ የተስፋፉት ባለፉበት አገር ሁሉ ወተትና ማር ያዘነቡ ሳይሆን አልገዛም ብሎ የተዋጋቸውን ነባሩን ህዝብ በጅምላ በመጨፍጨፍ ሚስት ለማግባት የደረሰውንም በመስለብ የሴቶቹንም ጡት እየቆረጠ በአጠቃላይ የተወራሪውን ህዝብ ማንነት በከፍተኛ ወታደራዊ ዘመቻዎች በመጨፍለቅ እንደሆነ ይታወቃል። አራተኛ በ1770ዎቹ በአገሪቱ ከነበሩት መሳፍንቶች አንዱ የትግሬው ራስ ስዑለ ሚካኤል ነበረ። ይህ መስፍን በጎንደር ተቀምጦ ነገስታቱን ባሻንጎሊትነት በማስቀመጥና በታሪካችን ዘመነ መሳፍንት የሚባለውን አሳፋሪ የታሪክ ምዕራፍ በመክፈት ይታወቃል። በርሱ የመስፍንና ዘመን ባስተዳደሩ ያልተደሰተው ፋሲል የተባለው የጎጃም የጎበዝ አለቃ በአገዛዙ ላይ አመጽ ስሁል ያመጸውን ፋሲልን ለማስገበር በርካታ ሰራዊት አሰልፎ ወደ ጎጃም ዘመተ። በዘመቻውም ስሁል ሚካኤል ቀንቶት ፋሲልን ድል ነሳ። ከድል በኋላ የስሁል ሚካኤል ሰራዊት ጨዋቅ የተባለውን የፋሲል ተከታይ አርደው ቆዳውን ስልቻ በማውጣት ጭድ ሞልተው ለስሁል ሚካኤል ግዳይ ጥለውለታል። ይህ በዚያን ዘመን በትግሮች አማካኝነት በአማሮች ላይ የተሰራው ግፍ ነው። ወደ ኋላ ማየት ካስፈለገ ይህ ሐውልት ያሻዋል። አምስተኛ አጼ ዮሐንስ አራተኛ የወሎን እስላም ክርስትና ካልተነሳ ብለው ምላስ ቆርጠዋል። አፍንጫ ፎንነዋል። ከርስቱም ነቅለዋል። ስድስተኛ አጼ ዮሐንስ ድርቡሽን እዋጋለሁ ብለው ከትግራይ ከተነሱ በኋላ አስቀድመው የዘመቱት ወደ ድርቡሽ ሳይሆን ባስገደዱት በወሎ ህዝብ ላይ ነበር። በተለይም በጎጃም ህዝብ ላይ ልጅ አዋቂ ሳይሉ ከህፃን እስከ ሽማግሌ ሁሉንም በግፍ አስጨፍጭፈዋል። ይህንንም ተግባራቸውን አብረዋቸው በጦርነት ዘምተው የነበሩት ግብፃዊው ጳጳስ አቡነ ሉቃስ ድርቡሽን እዋጋለሁ ብለህ መጥተህ አንተ ራስህ በጎጃም ህዝብ ላይ ድርቡሽ ሆንክበት በማለት የግፍ ግድያውን ማውገዛቸው ይታወቃል። የጎጃም አስለቃሽም የግፍ አሰቃቂነት በመመልከት እንዲህ ብላ ማስለቀሷ ይታወቃል። ጎጃም ተቃጠለ አባይ እስከ አባይ ትግሬ ቅጠል ይዞ ሊያጠፋው ነዋይ። ሰባተኛ በ1928 ዓመት የጅማው ባላባት የአባ ጅፋሬ ልጅ አባ ጆቢር የኦነግ አመራር አባል የአባ ቢያ አባት ከፋሽስቱ ወራሪ ጣሊያን ጋር በማበር የአማራ አንገት እየቆረጠ ለሚያመጣለት ኦሮሞ ሁሉ 30 ጠገራ ብር እንደሚከፍል አዋጅ አስነግሮ አያሌ አማሮችን ማስጨፍጨፍ ይታወቃል። ከአባ ጆቢር ይልቅ ፋሽስቱ ግራዚያን ሰብአዊነት ተሰምቶት ግድያውን ማስቆሙ ታሪካችንን ያረጋግጣል። ስምንተኛ በ1972 ዓመተ ምህረት በአሶሳ ይኖሩ የነበሩት በኦሮሞች ላይ የሻቢያና የኦነግ ታጣቂዎች በጣምራ በመዝመት ከ500 በላይ የሚሆኑትን ሰብስበው ቤት ውስጥ በማስገባት በእሳት አቃጥለው እንደጨረሷቸው ይታወቃል። ዘጠነኛ በ1974 እስከ 1976 ዓመተ ምህረት በነበሩት 3 ዓመታት ውስጥ ብቻ በበደኖ፣ በወተር፣ በአርባ ጉጉ፣ በአሰቦተ ገዳም፣ በሌሎችም የምስራቅ ኢትዮጵያ ክፍሎች አማሮች አማራ በመሆናቸው ብቻ በዘራቸው እየተለቀሙ ከነ ህይወታቸው ወደ ገደል ተወርውረዋል፣ ታርደዋል። ነፍሰ ጡር እናቶች ሆዳቸው በሳንጃ ተሰንጥቆ ሽል ተሰልቧል። ሰዎች ቆዳቸው እንደ ፍየል ሙክት ተገፎ ስልቻ ወጥቷል። አሰረኛ በ1893 ዓመተ ምህረት ምስራቅ ወለጋ ውስጥ ለዘመናት ይኖሩ የነበሩት ከ20 ሺህ በላይ አማሮች አገራቸው አይደለም ውጡ ተብለው ቤተነብረታቸውን ተነጥቀው ተባረዋል። በዚህም አማራን የማፈናቀል ሂደት ውስጥ ይታየው መስፍን የተባለውን ህዳር 28 ቀን 1993 ዓመተ ምህረት ከነከብቶቹ በሳት አቃጥለው ገለውታል። መልካሙ ውብ ዓለም የተባለውን ገለው ምላሱን ቆርጠው ወስደዋል። አስረግደው ውቡ የተባለውን በጥይት ገለው በሬሳው ላይ ባንገቱ በወገቡና በእግሩ ላይ አንካሴ ቸክለውበታል። አባበላይ የተባሉትን ማየት የተሳናቸው አዛውንት ከገደሉ በኋላ አማራ አማራ ነው በማለት ሰልባዋቸዋል። የሁለቱ ዓመቱን ሕፃን ልጅ እናቱን ስለገደሉበት አባቱ አቶ አዲሱ እናት አልባ የሆነው ልጅ ያለ እናት ማደጉን ለመግለጽ ስሙን ቀረብህ ብሎታል። ዝርዝር ታሪኩን ጦቢያ መጽሔት ቅጽ 8 ቁጥር 8 1993 ዓ.ም እትም ይመልከቱ። 11ኛ የውልቃይታ የጠገዴ የጥልመት የሴቲትና የአርማጮ አማራ በጅምላ ተገርሎ ታስሮና ተፈናቅሎ በአጽመ ርስት ላይ ትግሬ እንዲስፈፍርበት ተደርጓል። 12ኛ በምስራቅ ኢትዮጵያ በጅጅጋ ከተማ ለዘመናት ይኖሩ የነበሩትን አማሮች አገራቸው አይደለም ተብለው ሀብት ንብረታቸው ተነጥቀው ተባረዋል። አድማጮቻችን የጽሑፉ ሙሉ መልእክት በሚቀጥለው ሳምንት እናቀርባለን ከይቅርታ ጋራ።
አድማጮቻችን የዛሬውን ታህሳስ 20 2006 ዲሴምበር 29 2013 ጥቂት ደቂቃዎች ይቀሩናል። በዚህ አጋጣሚ በሚቀጥለው ሳምንት ለሚጀምረው የአውሮፓውያን ወይንም የፈረንጆች አዲስ ዓመት መልካም በዓል ለሁላችሁም እንዲሆን እየተመኘን በተለይም በመጪው አዲስ ዓመት የኢትዮጵያ ሕዝብ በኖረውና በቆየው ኢትዮጵያዊነት መንፈስ ተነሳስቶ በከፋፋዮች በአምባገነኖች ላይ ክንዷን አሳርፎ ባለድል እንዲሆን ፍጹም የሆነ ምኞታችን ከእናንተ ከአድማጮቻችን ጋር በመጋራት እንድንበቃ የአዲሱ ታሪክ ምዕራፍ የምንደርስበት ዘመን እንዲሆን በመመኘት ደና ሰንብቱ እንላለን። ድል ለኢትዮጵያ ሕዝብ።
Cheer, 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 cheer.